ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ።
አሜሪካ ስመጣ ግርም አለኝ። ጥቁር ሰዎች መዋኘት አይችሉም ሲሉ አላታችሁ ነው ብዬ ግርም አለኝ። እና እስካሁን ድረስ ጭቅላቴ ውስጥ አለ እና ይህን ስቶሪ ስነግር ብዙ ያው እንትን መታወቅ ያለበትን ሂስትሪ በመዋኘት ከአፍሪካን ጋር ማየት
የማስታወቂያና የፊልም ባለሙያ ዳዊት መስፍን በምሽቱ እንግዳችን ነው። አዲስ ለሰራው ፊልም የሚለን አለ። ኤደን ገረሙ የምሽቱን መሰናዶ በመምራት፣ ብርሃን ኃይሉ ደግሞ በድምፅና ምስል ምህንድስና ከመላው የአሜሪካ ድምፅ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁ እንድታመሹ እንጋብዛለን። ሌሎች መሰናዶዎችም አሉ። አብራችሁን ቆዩ። ዳዊት መስፍን ወይም ደግሞ ዳዊት መስፍን ኗሪነቱን በካሊፎርኒያ ግዛት ያደረገ ትውልደ ኢትዮጵያዊ የማስታወቂያና የፊልም ባለሙያ እንዲሁም ደግሞ የባህር ሞገድ ቀዛፊ ነው። ዳዊት የሰራቸው ማስታወቂያዎች በዩናይትድ ስቴትስ ስፖርት ታሪክ ውስጥ ከፍተኛ ትኩረት በሚሰጠው የአሜሪካ ሱፐር ቦል ዝግጅት ላይ አሸናፊ የሆኑ ናቸው። እንዲሁም ደግሞ በቅርቡ አዲስ ፊልም ሰርቷል። እሱን በተመለከተ ቆይታ አድርገን ያሰናዳው ዘገባ ቀጥሎ ይቀርባል። በ14 ዓመቱ ወደ ዩናይትድ ስቴትስ የመጣው ዳዊት መስፍን ወይም በስራ መጠሪያው ዴቪድ መስፍን የፊልምና የማስታወቂያ ሙያ ከፍተኛ ዳይሬክተር ነው። በሴንት ኦግስቲን ከተማ ፍሎሪዳ ግዛት ውስጥ ያደገው ዴቪድ የባህር ሞገድ መቅዘፍ፣ ስፖርትና ፊልም የህይወቱ ዋነኛ ክፍሎች ናቸው።
ፍሎሪዳ ውስጥ ነው ያደግኩትና እዛ ነው ስለ ሰርፊንግ የተማርኩት። መዋኘትም የተማርኩት እዛ ነው። ከዛ በኋላ ወደ ሰርፊንግ ገባው። ሴንት ኦግስቲን ስኖር፣ ፍሎሪዳ ስኖር እወዳደር ነበረ። አንዳንድ ትሮፊን በሱ አግኝቻለሁ። ተለቅ እያልኩ ስመጣ ወደ ትምህርት ቤት ልጆች ምናምን ሲወለዱ በቃ የጊዜ ሲኖረኝ ነው ወጥቼ ሰርፍ ማድረገው። አሁን ደግሞ የተኮርኩት የሌሎችን ሰዎች ሂስትሪ መግለጽ ነው። በሱ የተነሳ አሁን ደግሞ ዌድ ኢን ዘ ዋተር ጀርኒ ኢንቱ ብላክ ሰርፊንግ አኳቲክ ካልቸር የሚል ዶክመንተሪ ሰርቻለሁ።
በግርድፍ ትርጉሙ ውሃ ውስጥ መንቦጫረቅ፣ የጥቁሮች የውሃ ባህልና የባህር ሞገድ ቀዘፋ የተሰኘው ዘጋቢ ፊልም በዋናነት ርዕሱን ከአፍሪካ አሜሪካውያን የጭቆናና የባርነት ትግል ነው የወሰደው። ታዋቂዋ የጥቁሮች መብት ታጋይ ሄሬት ተብማን ከአሳዳሪዎቻቸው ያመለጡ ጥቁሮች እንዳይያዙ ወንዝ ውስጥ ዘለው እንዲገቡ መክራለች። ይሁን እንጂ ብዙ አፍሪካ አሜሪካውያን ጥቁሮች ውሃ ውስጥ ዘለው በመግባት ህይወታቸው ማለፉን ተከትሎ ለብዙ ዘመናት ጥቁሮች ውሃ ይፈራሉ፣ ዋና አይችሉም የመሳሰሉ አባባሎች ዩናይትድ ስቴትስ ውስጥ እንደ ዋዛ ሲሰነዘሩ ይሰማሉ። ዴቪድ ይህንን ለመቀየር የአንድ ሺህ ዘመን የጥቁሮች የባህር ላይ ታሪክን በፊልም ዘግቧል።
ለሰርፊንግ ብቻ አይደለም። ለምንድን ነው የያዝኩት? ከአኳቲክ ካልቸር ከመዋኘት ጋር ውሃ ውስጥ መገናኘት የአፍሪካን ውሃ ውስጥ መገናኘት በጣም ኢምፖርተንት የሆነ ሂስትሪ ነበረ መንገር የነበረብኝ። ለምን ካልሽ አሜሪካን ሀገር ውስጥ ብዙ አፍሪካን አሜሪካኖች ከውሃ ጋራ ከመዋኘት ጋራ በጣምም አይገናኙም። ሂስትሪ አለ። እሱንም ላይ ፎከስ ማድረግ ፈልጌ ነበረ።
የፊልምና የማስታወቂያ ዳይሬክተር ዴቪድ ዌድ እንደ ዋረር ፊልምን በሞገድ ቀዘፋ እንቅስቃሴ ከተዋወቀው በይን አብርሃ ከተሰኘ የፊልም ፕሮዲሰር ጋር በጋራ መስራቱን ይናገራል።
እዚህ የአሜሪካን ሀገር አሁን የኔ ዶክመንተሪ ላይ አብሮኝ የሚሰራው ልጅ ኤርትራዊ ነው። እናቱም አባቱ ኤርትራያኖች ናቸው፣ ግን የተወለደው ኢትዮጵያ ውስጥ ነው። እሱ ሰርፈር ነው። በዛ ነው የተዋወቅ ነው እና ፕሮዲውሰር የሆነ
ፊልሙ የቴሌ አዋርድን ጨምሮ ከ10 በላይ ሽልማቶችና የተለያዩ ዓለም አቀፍ እውቅናዎችንም ተጎናጽፏል። ከዚህ በተጨማሪም ዴቪድ በዩናይትድ ስቴትስ ከፍተኛ ዓመታዊ ትኩረት በሚሰጠው ሱፐር ቦል ላይ የቀረቡ በብዙ ሚሊዮን ዶላሮች ያወጡ የአምስት ዓመታት የማስታወቂያ ጨረታ አሸናፊ በመሆን ዳይሬክት አድርጓል።
ብዙ ጊዜ ነው አንድ ወይም ሁለት ሱፐር ቦል ተሰራሽ ለካሪየር በጣም ቆንጆ ነው።
ዴቪድ መስፍን ይህንን ፊልም ለመስራት የቆረጠበትን ምክንያት እንዲህ ያጋራል።
ኮቪድ አካባቢ እቤት ሆኜ የኔ ደግሞ ክሬቲቭ ዲሬክተር ነኝ እና ስራዬ ያው አድቨርታይዚንግ መስራት ኢንዱስትሪ ውስጥ ነው ያለሁት እና በቃ በጣም ተሰማኝ፣ ገባሽ? ምን እንደሆነ አፍሪካን አሜሪካኖች ጥቁር ሰዎች መሆናችንን እንዴት እንደተጎዳን በፖሊሶች ምናምን በጣም ተሰማኝ። እኔም ልጆችም አሉኝ፣ የ17 ዓመት ልጅ አለኝ እና የሰርፊንግ ኑሮ የመንፈሳዊ ግንኙነት አለው እና እሱን መግለጽ ፈለግኩኝ። እሱን ለመግለጽ በሰርፊንግ በኩል ሄድኩኝ እና ሪሰርች ጀመርኩኝ እና ደግሞ ብዙዎች ጓደኞች አሉ፣ አፍሪካን አሜሪካኖች ጓደኞች አሉኝ አብረውኝ ሰርፍ የሚያደርጉ እና የነሱን ኑሮ መንገር ፈለግኩኝ እና በዛ የተነሳ በስሜቴ የተነሳ ይሄን መጽሐፍ ጀመርኩኝ።
ዴቪድ በግል ተነሳሽነት ከቅርብ ወዳጁ በይን አብርሃ ጋር የሰራው ዘጋቢ ፊልም ዓለም አቀፍ ፊልም ፌስቲቫሎች ላይ ከመሳተፉ በተጨማሪም በዋናነት ብዙ አፍሪካውያን አሜሪካውያንን ለስፖርቱ ማነቃቃቱ ትልቁ ስኬቱ እንደሆነ ይናገራል።
እኔ እንደማየው አሁን ይሄ ፊልሙ ያንን እየሰራ ነው። በየጊዜው በየቦታው ሳሳይና እንዳልኩሽ ሰዎች ስተዋወቅ መዋኘት ጀመርኩኝ፣ ሰርፊንግ ጀመርኩኝ ምናምን ሲሉ በጣም ደስ ይለኛል። ሶ ኦብጀክቲቭን በደንብ አድርሰናል እና ደስ ይለኛል።
የዴቪድ መስፍን ዌድ ኢን ዘ ዋተር ዘጋቢ ፊልም ዓለም አቀፍ የፊልም ፌስቲቫሎች ላይ ያለውን ጊዜ ያጠናቀቀ ሲሆን ፊልሙን መመልከት የሚሹ ሰዎች በቪሚዮ፣ በኤንቢሲ፣ በፒቢኤስ ሀዋይ እና ቪዲዮ ፕሮጀክት ላይ መከታተል እንደሚችሉ ዴቪድ መስፍን ለአሜሪካ ድምጽ ገልጿል። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
ዩናይትድ ስቴትስ ውስጥ ከአስር ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ ዓመታት መዛግብት ያሳያሉ። እኚህ ስደተኞች በሀገሪቱ መደበኛ አስተዳደር እውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነ ልቦናዊና ምጣኔ ሀብታዊ ችግሮች ሲጋለጡ ይታያል። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከል ጥቂት የማይባሉትም ሰነድ አልባ ናቸው። ይህንን በተመለከተ ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
በሜሪላንድ ግዛት ውስጥ ነዋሪ የሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቀዋለች። ከአመታት በፊት እሷም በዚህ የህይወት ምዕራፍ አልፋበታለችና
12-13 ሰዓት እንሰራ ትችላለ። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደ ትሰራል። አንተንም ይቀይርሃል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው በዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ሕክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም። እናም ያው ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
የተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጠው ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳን ነው። ዶክተር እልልታ በተለይ ኢትዮጵያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገቧቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞችን፣ የገንዘብ ድጎማ፣ የምግብ፣ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀው የሚኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት የኮሌጅ ትምህርትን የዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ ያደርጋቸዋል። ይሄ አንድ አክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር undocumented immigrants ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ ባለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችም በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፈው ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይነት ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንዶክመንትድ ሊባሉ ይችላሉ።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶውኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናል እንኳን ባይኖረው ህክምና የሚያገኝባቸው ቦታዎች አሉ ነው የኢንሹራንስ እንደዚህ ዜግነት ና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ሊኖር ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርቲስ እንደዚህ ይሰጣሉ። ለጥርስም እንኳ ቢሆን በነፃ ደግሞ የህግ አገልግሎት የሚያገኙባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። የነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስ ብሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ የሰራሁበት የካቶሊክ ቻርችስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልድ ኢትዮጵያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልድ ኢትዮጵያ ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለብህ። እግዚአብሔርም ከሆነ አላም ወረቨር ይዘኸው መምጣት አለብህ በውስጥህ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘህ ይረዳሃል፣ ኢንፎርሜሽን ይሰጥሃል። አንዶኪመንትድ ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶኪመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። በተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለሚመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ በዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን መሆኑም ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ተከታዩ ዘገባ ከዚህ ቀደም የተላለፈና የተደገመ ዘገባ ነው የሚሆነው። በ16 ዓመት አዳጊ ወጣት ከ3 ዓመት በፊት የተመሰረተው የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ በአካባቢ ጥበቃና በአየር ንብረት ለውጥ ጉዳይ በ12 ትምህርት ቤቶች ለሚማሩ ተማሪዎች በቅርቡ ግንዛቤ አስጨብጧል። አሁን ደግሞ ከዋን ፕላኔት ኢንተርናሽናል ትምህርት ቤት ጋር የመግባቢያ ሰነድ በመፈራረም ቀጣዩን ትውልድ በአካባቢ ጥበቃ ትምህርት፣ በአረንጓዴ ልማትና በአየር ንብረት ለውጥ ላይ በማስተማር ተጽዕኖ ለመፍጠር የሚያስችል እንቅስቃሴ ጀምሯል። ስመኝሽ የቆየ ናት ዘገባውን ያጠናቀረችው። ወደዛው እናልፋለን።
የ16 ዓመቷ ታዳጊ ልዕልና ኃይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በህፃንነቷ እንደሆነ ትናገራለች።
መጀመሪያ እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም ወዳለው እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ። ስለ አካባቢ ንብረት ለውጥ፣ ስለተለያዩ ኢሹዎች በዚህ ዙሪያ።
ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል፣ ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ እድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች።
ከቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር፣ ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ ለምንድነው ሰው እንደዚህ የማይጨነቀው ብዬ ሁሌም አስብ ነበረ። እናም ከመኪና ሲጥል እናድል ነበር እንደዚህ አይነት ነገር ሲ
ልዕልና 7ኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለ ተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማርና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች።
እና ጓደኞቼ ነበር መጀመሪያ ያለ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝድ መሆን ሲጀምር ትምህርት ቤትን ፍቃድ አግኝተን ከሰፖርት ቲቸር ጋር ሆነ አፍተር ስኩል አክቲቪቲ በሳምንት አንዴ እናደርግ ነበረ።
ተቋቁሞ ማለት ነው?
አዎ፣ እንደ ክለብ። አዎ። እና ይሄ አፍተር ስኩል አክቲቪቲ ላይ አራውንድ ላይክ 45 ሜምበርስ ነበሩ። እና ተማሪዎቹ ሞር ኢንትረስትድ ሆኖ እዛው ትምህርት ቤት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ ትምህርት ቤት።
ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በ12 ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል።
አንድ ዓመት በፊት ነበረ ከዋን ፕላኔት ምስትር ዘላለም ጋር የተዋወቅ ነው። ከዛ አሁን በቅርብ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን። አን አግሪመንት ዌር ሁለታችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች
ከመዋለ ህጻናት አንስቶ እስከ 12ኛ ክፍል ድረስ በማደግ ላለፉት 18 ዓመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከ5 ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊየን ብር በላይ በማሳባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ።
በዚህ በኩል ስቴት ኢንተርናሽናል ትምህርት ቤት ነኛ ያለው የትምህርት ጥራትና በዛ በኩል ደግሞ አንድ ግርግዳ ነው የሚለየን ከዛ ትምህርት ቤት ጋር። ስለዚህ ለትምህርት ቤቱም ለተማሪዎቹም ጥሩ ፕሮጀክት ነው። ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን? ምክንያቱም አብሮ የተያያዘ ስለሆነ ማለት ነው። ስለዚህ ከሆሪዞንታል ጋርደን የምንለው ስለመሰለ አካባቢ ላይ የተለያዩ ፍሩት ለምሳሌ ደግሞ ፍራፍሬዎች ሊያበቅሉ የሚችሉ ዛፎችን በመትከል እጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሪዎች ኦልሬዲ ፕሮጀክቱ ተጀምረዋል።
ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው።
ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት፣ አብረው የእነሱ ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮንመንት እንዲሆን ሲያደርጉ ተማሪዎቹን ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ።
ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ።
አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ለምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት፣ ምክንያቱም በራስ ተነሳሽነት ያደረገ ሰው ሁልጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። ትምህርት ቤታችንም ጥረቶች እናደርጋለን። ከዛ ባሻገር ይቺን ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን ኤግዛክትሊ የዋን ፕላኔት ቪዥን ሪያላይዝ እናደርግ የምንችለው አንዱ ቱሎ ደግሞ መሳሪያ ነው። ላይክ ማይንድድ ኢንስቲትዩሽንስ ወይ ደግሞ መሰል ተቋማት እንላቸዋለን። ስለዚህ መሰል ተቋም እንደመሆን መጠን እሷን ደግሞ ታዳጊ ወጣትን ካገዝን በቀላሉ አሁን የምትሰራው 11-12 ትምህርት ቤቶች አካባቢ ነው። ስለዚህ ለምሳሌ እኛ ወደ ምና 50-100-200 ማድረስ እንችላለን። ምክንያቱም ያ ኔትወርኩም አለን ከትምህርት ቤቶች ጋር እንሰራለን።
አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ።
ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ ምሳሌ የሚቆረጡ የዛፎችን ቁጥር መቀን ሊቀንስልን ይችላል። ለምሳሌ እንደ አንድ ኤግዛምፕል ነው። ለምሳሌ አሁን በአስተዳደር ብታየው ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ ያላመጣ ነው እንጂ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቆም ማቆም ለምሳሌ እነኝህ ጥረቶች አድርገን ተስፋ እየነባቸው ናቸው። ይህን ግን በጉልበት ወይ ደግሞ በጫና በህጎች የምታደርጊው አይደለም። ወደፊት ኦብቪየስሊ እንግዲህ ሀገሪቷ ህግና ፖሊሲ በዚህ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለን። ግን አትሊስት ያን አዌርነስ ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁልጊዜ አሁን ቦትል ከጎኔ አለ መጠጣበት ነው። የዛሬ ግን 6 ወርና ዓመት ብትጠይቂኝ ግን በቀን 1-2 ሪሳይክል ቦትል ወስጄ መጠጣትና በቃ ትራሽ ውስጥ የማስቀመጥ ቴንደንሲ ነበረኝ። ግን ዋንስ ግን በተቋም ደረጃ ግን አርአያ መሆን አለበት ሲባል እኔን መለወጥ ጀምራል ብዬ አስባለሁ።
የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች።
ተረካቢዎች ነን እንባላለን እና ከአሁኑ ማወቃችን እንዴት አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገ የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ላብ ሪዘርቭ ኢትዮጵያ የሚያምነው ይሄ ትልቅ ኢሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው፣ ጓደኛዬንም ነው የሚጎዳው። ማንንም ለይቶ የሚጎዳ አይደለም እና እሱንም በማመን ነው በዚህ ድሜያችን ራሱ እየሰራን ያለ ነው።
ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት 2 ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት። አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻሌ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በሮኪ ማውንቴን ተራሮች የታጀበችው የዩናይትድ ስቴትስ ግዛት ኮሎራዶ ትምህርት ቤቶቿ በብዛት እየጎረፉ ያሉ የውጭ ሀገር ተወላጅ ተማሪዎችን ለማላመድ ለዚህ ዓመት 24 ሚሊዮን ዶላር ወጪ መድባለች። ሰቪትላና ፕሪስቲካ የተሰኙ መምህራኑና ተማሪዎቹ እንዴት እየተላመዱ እንደሆነ ለማወቅ ዴንቨር ከተማ የሚገኙ ትምህርት ቤቶችን ጎብኝታ ያጠናቀረችውን ዘገባ አስማማው አየነ ወደ አማርኛ መልሶታል።
ባለፈው ዓመት ወደ 6000 የሚጠጉ የውጭ ሀገር ተወላጅ ተማሪዎች ኮሎራዶ በሚገኙ የመንግስትና ከመንግስት የገንዘብ ድጋፍ የሚያገኙት ቻርተር ትምህርት ቤቶች መመዝገባቸውን የግዛቲቱ ባለስልጣናት ተናግረዋል። ዴንቨር የሚገኘው ኮሎራዶ ሄሪቴጅ ሃይትስ አካዳሚ ከአንድ ሶስተኛ በላይ የሚሆኑት ተማሪዎች የውጭ ሀገር ተወላጆች ናቸው። ናታሊያ ሚለር ፎር የትምህርት ቤቱ ርዕሰ መምህር ናቸው።
Any new immigrant, whether they're a legal alien or
ማንኛውም ወደ አሜሪካ የመጣ ያለ ህጋዊ ፈቃድ የሚኖርም ይሁን የመኖሪያ ፈቃድ ግሪን ካርድ ያለው ወይም የአሜሪካ ዜግነትን የተቀበለ የውጭ ሀገር ተወላጅ አሜሪካ ውስጥ እያንዳንዱ ልጅ ነጻ ትምህርት የማግኘት መብት አለው።
የናታሊያ ሚለር ትምህርት ቤት ተማሪዎችን ለማላመድ የሚረዳ ተጨማሪ የገንዘብ ድጋፍ ከግዛቲቱ ይቀበላል። በዚህ ትምህርት ቤት ከሱዳን የመጣውን ፋሩቅ አዳምን ጨምሮ ከ23 ሀገራት የመጡ ተማሪዎች ይማራሉ።
My best friend, he's from Ethiopia. And then I learned that Ethiopia and my country Sudan have a lot in common.
የቅርብ ጓደኛዬ ኢትዮጵያዊ ነው። ከሱ ኢትዮጵያና አገሬ ሱዳን ብዙ የሚያመሳስላቸው ነገር እንዳለ ተረዳሁ። እኔ ከአሜሪካ የምወደው የዲሞክራሲ ስርዓቷን በነጻነት ለመኖር መቻላችንን የምናገር ነጻነቱ የሃይማኖት ነጻነቱ ያስደስተኛል።
ሶያን አብታሙ ከኢትዮጵያ ናት።
I think it's important to meet people from other countries because it's nice to have a background on different
እንደሚመስለኝ ከሌሎች ሀገራት የመጡ ሰዎች ጋር መገናኘቱ ይጠቅማል። ምክንያቱም ስለሌሎች ሀገሮች ማወቅ ጥሩ ነው። ምክንያቱም ስለሌላው አካባቢ ምንም ሳታውቅ ወደ ተለያየ የዓለም አካባቢ ልትሄድ አትችልም። ስለዚህ ስለሰዎች አመለካከትም ይሁን ስለሁሉም ነገር መረዳት ጥሩ ነገር ነው።
ዩክሬናዊቷ እናት ኤሪና ባታውሎቭ ደግሞ አብዛኞቹ ውጭ ሀገር ተወላጅ የሆኑ ቤተሰቦች ልጆቻቸው እንግሊዝኛ ቋንቋ ባለመቻላቸው ዝቅ ተደርገው ይታያሉ በሚል እንደሚጨነቁ ትናገራለች።
This school has a lot of immigrants like from newly coming families like from different backgrounds.
በዚህ ትምህርት ቤት የተለያየ አስተዳደግ ያላቸው አዲስ የመጡ በርካታ ተማሪዎች ይማራሉ እና ሁሉም ልጆች አብረው ይጫወታሉ።
የትምህርት ቤቱ ርዕሰ መምህር ናታሊያ ሚለር ፎሬስት ከምስራቅ አውሮፓ፣ ህንድና አፍሪካ ከመጡ አስተማሪዎች ጋር በመሆን ለሁሉም ተማሪዎቻቸው ምቹ ሁኔታ እንዲኖር ይሰራሉ። አሜሪካውያኑ ተማሪዎች ከሌላ ሀገር ለመጡ የክፍል ጓደኞቻቸው በሚያደርጉት እርዳታም እንደሚኮሩ ይናገራሉ። ተማሪ ሪቸል ዋሽንግተን እንደምትለው የውጭ ሀገር ተወላጅ ተማሪዎች የትምህርት ልምዱን አሻሽለውታል።
A few of my friends, they're some of them have immigrated, some of them are just like kind of from different countries.
ከሌላ ሀገር የመጡ ጥቂት ጓደኞች አሉኝ። ከተለያየ ሀገራቶች የመጡ ናቸው። ከሜክሲኮ የመጣች ቻውቃለሁ። ጥቂት የስፓኝ ቋንቋ አስተምራኛለች።
ተጨማሪ ተማሪዎች መቀበል ማለት ተጨማሪ ወጪ ማለት ነው። በዚህ የትምህርት አመት የዴንቨር ትምህርት ቤቶች ካለፈው አመት ተመሳሳይ ጊዜ ጋር ሲነጻጸር በ90% የሚበልጥ ቁጥር ያላቸውን ተማሪዎች መመዝገባቸውን ትምህርት ቤቶቹ አስታውቋል። በመሆኑም በሚቀጥለው አመት ከግዛቲቱ ተጨማሪ የገንዘብ ድጋፍ ማስፈለጉ አይቀርም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የተከበራችሁ ተመልካቾቻችን፣ የዕለቱን መሰናዶ እንግዲህ እዚህ ላይ ተጠናቋል። ኤደን ገረመው ሳስተናግዳችሁ አምሽቻለሁ። ብርሃን ኃይሉ ስርጭቱን በማቀናበር አብራን ነበረች። ስለነበረን ጊዜ እናመሰግናለን። ጤና ይስጥልን።